ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የህገወጥ ጦር መሳሪያ ዝውውርን በተመለከተ በአፍሪካ ቀንድ ቀጠናዊ ትብብር እንዲኖር ስትል ኢትዮጵያ ጠይቃለች። የኢትዮጵያ መንግስት ይህን ያለው የሶማሊያ መንግስት የጸጥታ ኃይሎች ሐምሌ 8 ቀን 2016 ዓ ም በህገወጥ መንገድ ከኢትዮጵያ ድንበር የገቡ የጦር መሳሪያዎችን መያዛቸውን ካስታወቁ በኋላ ነው። ዝርዝሩ የሰዓቱን የዓለም ዜና ተከትሎ በሚቀርቡ የምሽቱ መጀመሪያ አጋማሽ ክፍለ ጊዜ ይሰማል። ሌሎች ወቅታዊ ዘገባዎችና ቅንብሮችም ይዘናል። ዘወትር ቅዳሜ በእንግድ ወልዴ እየተዘጋጀ የሚቀርበውና በሳምንቱ መገባደጃ የረፍት ቀናት የተመረጡ ምርጥ ምርጥ ዜማዎች የተካተቱበት የሙዚቃ ቃና ቅንብርም ይጠብቃችኋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮቻችን። ከቅዳሜ ሐምሌ 20 2016 ዓ ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። የምሽቱን የዓለም ዜና የማሰማችሁ ቆንጂት ታዬ ነኝ። ጠቅላይ ሚኒስትር አብይ አህመድ ዛሬ ወደ ጎፋ ዞን ተጉዘው እስካሁን የ231 ዜጎችን ሕይወት እንደቀጠፈ በመንግስት በተረጋገጠው የመሬት መንሸራተት አደጋ የተጎዱ ቤተሰቦችንና የማህበረሰብ ክፍሎችን አጽናንተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ አጭር ዘገባ አስተላልፏል።
ጠቅላይ ሚኒስትር አብይ አህመድ እስካሁን የ231 ዜጎችን ሕይወት እንደቀጠፈ በፌደራል መንግስት በተረጋገጠው የመሬት መንሸራተት አደጋም የተጎዱ ዜጎችን ለመጎብኘትና ለማጽናናት ወደ ጎፋ ዞን የተጓዙት ዛሬ ጠዋት ሐምሌ 20 2016 ዓመተ ምህረት ነው። በመቶዎች የሚቆጠሩ ሰዎች ሕይወት በማለፉም ጥልቅ ሐዘን እንደተሰማቸው ገልጸው ለሁሉም የቤተሰብ አባላት መጽናናትን ተመኝተዋል።
ደንዳሞ እግዚአብሔር ያጽናችሁ።
ጠቅላይ ሚኒስትሩ በጎፍኛ ቋንቋ ለእኔ ይሁን ፈጣሪ መጽናናትን ይስጣችሁ የሚል የማጽናኛ መልእክት ማስተላልፏል። ቀዳማዊት እመቤት ዝናሽ ታያቸው የቀድሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ፣ የደቡብ ምዕራብ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾና ሌሎችም የፌደራልና የክልል መንግስታት ከጠቅላይ ሚኒስትሩ ጋር አብረው ተጉዘዋል። በተመሳሳይ የፌደራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ደኤታ ሰላማዊት ካሳ ዛሬ ሐምሌ 20 ቀን በሰጡት መግለጫ መንግስት ያረጋገጠው በአደጋው የሞቱ ሰዎች ቁጥር 231 ነው ካሉ በኋላም የ18 ሰዎች አስከሬን እስካሁን እንዳልተገኘ ተናግሯል።
አደጋው መድረሱ ከተሰማበት ዕለት ጀምሮ በየቤቱ ቆጠራ ተደርጓል። እያንዳንዱ ቤት ውስጥ ምን ያህል ሰዎች እዛ አደጋው ስፍራ የደረሰበት አካባቢ ላይ ነበሩ፣ አደጋው በደረሰበት ሰዓት የሚለው ቆጠራ ተደርጎ አሁን ባለው መረጃ በእርግጥ የበለጠ መጣራት ሊኖርበት ይችላል። ነገር ግን እስካሁንም ድረስ 18 ሰዎች አስክሬናቸው አለመገኘቱን መረጃዎች ይጠቁማሉ።
ይሁን እንጂ የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በሚጻሩ ዩኤን ኦቻ ከአካባቢው ባለስልጣናት አገኘሁት ባለው መረጃ በአደጋው 257 ሰዎች መሞታቸውን ከትላንት ወዲያም ባወጣው መግለጫ ጠቅሶ የሟቾች ቁጥር እስከ 500 ከፍ ሊል እንደሚችል አስታውቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
እስራኤል ማዕከላዊ ጋዛ ዴር አልባላ በሚባል አካባቢ ጥቃት አድርሳ ቢያንስ 30 ሰዎችን መግደሏን የፍልስጤማውያን የጤና ባለስልጣናት ተናገሩ። እስራኤል የጦር ኃይል በበኩሉ የደበደብነው የሐማስን የእዝ ማዕከል ነው ብሏል። የጋዛ የጤና ሚኒስቴርና ሐማስ የሚያስተዳድረው የመንግስት የዜና ማሰራጫዎች የተፈናቃይ ቤተሰቦች በብዛት የተጠለሉበት በሆነው አካባቢ በደረሰው ጥቃት ከተገደሉት ሌላ ከ100 የሚበልጡ ሰዎች እንደቆሰሉ አመልክተዋል። የእስራኤል የጦር ኃይል ባወጣው መግለጫ በበኩሉ ማዕከላዊ ጋዛ በሚገኘው ሀዲጃ የተባለው ትምህርት ቤት ያለ የሐማስ የተዋጊ የእዝና ቁጥጥር ማዕከል አጥቅተናል ማለቱ ተዘግቧል። የሩሲያ ኃይሎች በደቡባዊ የዩክሬን ኬርዞን ክፍለ ግዛት ያሉ በርካታ መጠለያዎች ላይ ያነጣጠረ ጥቃት ማድረሳቸውን የዩክሬን ባለስልጣናት አመለከቱ። ሩሲያ በሰው አልባ አውሮፕላን ባደረሰችው ጥቃት አንድ አምቡላንስ መምታቷንና አሽከርካሪውን ማቁሰሏንም አመልክተዋል። የሩሲያ ኃይሎች በተጨማሪም በመላዋ ዩክሬን በሚገኙ 4 ክፍለ ግዛቶች በአንድ ሚሳኤልና በ11 ድሮኖች ጥቃት መሰንዘራቸውን ዩክሬን አመልክታ የአየር ኃይሏ ሁሉንም መጥቶ ማክሸፉን መክሸፉን ተናግራለች። በሌላ በኩል ዛሬ ቀደም ብሎ ዩክሬን በሩሲያ የድንበር አካባቢዎች ላይ ያነጣጠሩ 20 የድሮን ጥቃቶችን እንደሰነዘረች የተናገሩት የሩሲያ ባለስልጣናት ቢያንስ 14ቱን መተን አክሽፈናል ብለዋል። በመጨረሻም ፓሪስ በትናንትናው ዕለት የሴንን ወንዝ ተከትሎ ባለው ስፍራ በውበት በተንቆጠቆጠና በከዋክብት በደመቀ ታሪካዊ የውበትና የለውጥ መፍለቂያ ስሟን ያንጸባረቀ ልዩ ዝግጅት በመቶ ዓመታት ውስጥ የመጀመሪያዋ በሆነው የበጋ ኦሊምፒክስ መክፈቻ ደምቃ አምሽታለች። የዩናይትድ ስቴትስ ቀዳማዊት እመቤት ጂል ባይደንን ጨምሮ በርካታ የሀገራት መሪዎችና የመንግስታት ተወካዮች ለዚሁ ሲሉ በስፍራው ተገኝተዋል። አድማጮች፣ ለዜና የተመደበው ክፍለ ጊዜ በዚሁ አበቃ።
አድማጮች፣ የምትከታተሉት በ19፣ 22 እና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ቅዳሜ ሐምሌ 20 2016 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። ለምሽቱ ቀዳሚው ዳደረግ ነው ቅንብር ነው የምወስዳችሁ። ህገወጥ የጦር መሳሪያ ዝውውርን አስመልክቶ በአፍሪካ ቀንድ ቀጠናዊ ትብብር እንዲኖር ስትል ኢትዮጵያ ጠይቃለች። የኢትዮጵያ ውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ በአፍሪካ ቀንድ ህገወጥ የጦር መሳሪያዎች ዝውውር በከፍተኛ መጠን መጨመሩ እንዳሳሰበው ገልጧል። ሚኒስትሩ ይህን ያለው የሶማሊያ መንግስት ጸጥታ ኃይሎች ሐምሌ 8 2016 ዓ.ም በህገወጥ መንገድ ከኢትዮጵያ ድንበር የገቡ የጦር መሳሪያዎችን መያዛቸውን ማሳወቃቸውን ተከትሎ ነው። በሌላ በኩል ኢትዮጵያ ያልተገቡ ያለቻቸውን የሶማሊያ መንግስት መግለጫዎች ተቃውማለች። በመግለጫው ዙሪያ የውጭ ጉዳይ ሚኒስቴር የሰጠውን ማብራሪያ በማከል ኬኔዲ አባተ ተከታዩን ዘገባ አዘጋጅቷል።
የኢትዮጵያ ውጭ ጉዳይ ሚኒስቴር ዛሬ አርብ ሐምሌ 19 ቀን 2016 ዓ.ም ባወጣው መግለጫ በአፍሪካ ቀንድ የህገወጥ የጦር መሳሪያዎች ዝውውር በከፍተኛ መጠን መጨመር እንደሚያሳስበው ገልጾ ኢትዮጵያ ሽብርተኝነትን ከመዋጋት በተጨማሪ የቀላል የጦር መሳሪያ ዝውውርንና ፈንጂዎችን የመከላከልና የመዋጋት የጸና አቋም አላት ብሏል። ሚኒስቴሩ ይህን ያለው የሶማሊያ መንግስት በህገወጥ መንገድ ከኢትዮጵያ ድንበር የገቡ የጦር መሳሪያዎችን መያዙን ካሳወቀ ከሁለት ሳምንት በኋላ ነው። የሶማሊያ መንግስት የአገሪቱ የጸጥታ ኃይሎች መሳሪያዎቹን በቁጥጥር ስር ያዋሉት ከህገወጥ የጦር መሳሪያ ነጋዴዎች እንደሆነ ሐምሌ 8 ቀን ገልጿል። የጸጥታ ኃይሎች በቁጥጥር ስር የዋለውን የመሳሪያ ጭነት አጅበው በመጓዝ ላይ ሳሉ የታጠቁ ሚሊሻዎች በፍተሻ ጣቢያ ላይ በማስቆም ከጸጥታ ኃይሎች ጋር በኢትዮጵያ ድንበር አቅራቢያ በሚገኘው በሺላማዶ መንደር ተጋጭተው ቢያንስ 12 ሰዎች መገደላቸውንም ሶማሊያ አስታውቃ ነበር። የውጭ ጉዳይ ሚኒስቴር ዛሬ ያወጣውን መግለጫ በተመለከተ ለአሜሪካ ድምጽ ማብራሪያ የሰጡት የሚኒስቴሩ ቃል አቀባይ አምባሳደር ነብዩ ተድላ ህገወጥ የጦር መሳሪያ ዝውውር ኢትዮጵያንም የሚያሳስባት ጉዳይ እንደሆነ አመልክተዋል።
በአፍሪካ ቀንድ አካባቢ የሚካሄዱ ቀላልና ከባድ ህገወጥ የጦር መሳሪያ ዝውውሮች አሉ። ይሄ እንደ ሀገር እኛንም የሚያሳስብ ነው። ቀጠናችን አፍሪካ ቀንድ በጣም ኮንቲኒስ በሆነ በማያባራ ጦርነት ውስጥ ያለ ነው። ቁጥጥር ጎደላቸው የባህር ዳርቻዎች ያሉበት ነው። የጸጥታ ደህንነታቸው ሴኪሪቲያቸው ያልተጠበቁ የሀገራት ድንበሮች ያሉበት እና በዚህ እየተፈተነ ያለ ክልል በመሆኑ የቀጠናው ሀገራት እነኚህን ወንጀሎች ለመዋጋት የሚያደርጉትን ጥረት ማቀናጀት እንደሚገባ በዚህ መግለጫችን አጽንኦት የሰጠንበት ነው።
ሆኖም ሶማሊያ ከኢትዮጵያ በህገወጥ ነጋዴዎች ወደ ግዛቴ ገብቶ ነበር ባለችው መሳሪያ ጉዳይ ላይ የኢትዮጵያ መንግስት መረጃ እንዳላገኘ ተናግረዋል።
እንግዲህ እሱን ጉዳይ እኛ መረጃ የለም። ጉዳዩ እኛን የሚመለከት አይደለም። ጉዳዩ በራሱ የሶማሊያ መንግስት የጦር መሳሪያ ግዢ፣ ምዝገባ፣ አስተዳደርና ስርጭትን የእነሱ ስርዓት የሚመለከት ነው። ምክንያቱም ጉዳዩ የእነሱ ስለሆነ ማለት ነው። የሚመለከት ጉዳዩን ከኛ ጋር በቀጥታ የሚያገናኝ ጉዳይ ስራ ነው።
የሶማሊያ መንግስት በህገ ወጥ መልኩ ድንበር ተሻግሮ ገብቷል ስላለው የጦር መሳሪያ መጠን ይፋ ባያደርግም ስማቸው እንዳይገለጽ የጠየቁ አንድ የደህንነት ኃላፊ ለቪኦኤ ሶማሊ መሳሪያዎቹ በሁለት የጭነት መኪናዎች የገቡ ናቸው ብለዋል። ሐምሌ 11 በፕሬዝደንት ሀሰን ሼህ መሐሙድ የተመራ የሀገሪቱ ብሔራዊ ደህንነት ምክር ቤት ስብሰባን ተከትሎ ሶማሊያ በሀገሪቱ ውስጥ መንግስታዊ ባልሆኑ አካላት የሚካሄዱ ከጦር መሳሪያና ተተኳሾች ጋር የተያያዙ ንግዶች ላይ ሙሉ በሙሉ እገዳ መጣሏን አስታውቃለች። ባለፈው አመት ታሳስ ወር ላይ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ከአውሮፓውያኑ 1992 ጀምሮ በሶማሊያ ላይ ጥሎት የነበረውን የጦር መሳሪያ ማዕቀብ ሙሉ በሙሉ ማንሳቱ ይታወቃል። በሌላ በኩል የሶማሊያ መንግስት መሰረተ ቢስ ክሶችን ማቅረቡን ቀጥሏል ስትል ኢትዮጵያ ተቃውሞዋን አሰምታለች። የኢትዮጵያ ውጭ ጉዳይ ሚኒስቴር ባለው መግለጫው የሶማሊያ መንግስት በተደጋጋሚ የሚያወጣቸውንና የትንኮሳ ያላቸውን መግለጫዎች ኢትዮጵያ በቅርበት እየተከታተለች ነው ብሏል። በኢትዮጵያና በሶማሊላንድ መካከል የተፈረመው የመግባቢያ ሰነድ ስምምነት ሉዓላዊነቴን የጣሰ ነው ያለችው ሶማሊያ ጉዳዩን እስከ ጸጥታው ምክር ቤት መውሰዷ ይታወቃል። ባለስልጣናቷ በጉዳዩ ላይ በተለያየ መልኩ ኢትዮጵያን የሚወነጅሉ መግለጫዎችን ሲሰጡ መቆየታቸውንም መዘገባችን አይዘነጋም። የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነብዩ ተድላ ተባጫሪና መሰረተ ቢስ ሲሉ የገለጿቸው በሶማሊያ በኩል እየተሰጡ ያሉ መግለጫዎች ኢትዮጵያን ያሳዘኑና ውለታዋን የዘነጉ ናቸው ብለዋል።
ሶማሊያ መንግስት በኩል የሚቀርቡ መሰረተ ቢስ ውንጀላዎች፣ ተባጫሪ መግለጫዎች ሳሉ በእኛ በኩል ግን ሀገራችን በተቃራኒው ወንድም ለሆነው ሶማሊያ ህዝብ ሰላምና መረጋጋት ለማስፈን ወንድሞቻችን ወደ ሶማሊያ በመላክ ከሶስት አስርት ዓመታት በላይ በህይወት ጭምር መስዋዕትነት ኢትዮጵያ ስትከፍል ቆይታለች። በመሆኑም የሶማሊያ ፌደራል መንግስት ከፍተኛ ባለስልጣናት ሀገራችን ሶማሊያን መልሶ ለመገንባት እየተወጣች የነበረውንና አሁንም ያለውን ወሳኝ ሚና ለመካድና ዋጋ ለማሳጣት በተለያዩ አጋጣሚዎች የሚሰጡት ያልተገባና ኃላፊነት የጎደላቸው መግለጫዎች በእኛ በኩል እንደ ሀገር የሚያሳዝን ሆኖ አግኝተነዋል። የሶማሊያ መንግስት የተለያዩ ኃላፊዎች መሰል መግለጫዎች ባወጡም ይህ መግለጫ መላውን የሶማሊያ ህዝብ ይወክላል ብለን አናምንም።
ኢትዮጵያ ከሶማሊያ ጋር ያላትን ባህላዊና በደም የተሳሰረ ታሪካዊ ግንኙነት ከግምት በማስገባት ለተሰነዘሩባትና መሰረተ ቢስ ሲሉ ለገለጿቸው ክሶች ምላሽ ከመስጠት ተቆጥበን ነበር ያሉት ቃል አቀባዩ የክሶቹ ቀጣይነት ለምላሹ ምክንያት እንደሆኑ ማስረድተዋል። የውጭ ጉዳይ ሚኒስቴርን መግለጫ ተከትሎ ከሶማሊያ በኩል ወዲያውኑ የተሰጠ ምላሽ የለም። አወዛጋቢውን የመግባቢያ ሰነድ ስምምነት ተከትሎ ሶማሊያ በኢትዮጵያ ላይ የምታቀርባቸው ክሶች የቀጠሉ ሲሆን የአገሪቱ ፕሬዝዳንት ሐሰን ሼክ መሐሙድ የመግባቢያ ሰነዱ ከተፈረመ ከሁለት ወራት በኋላ ኢትዮጵያ በስምምነቱ ጸንታ የባህር መዳረሻ ለማግኘት ወደ አገራችን ከገባች ሶማሊያ ራሷን ለመከላከል የምትችለውን ሁሉ ታደርጋለች ብለው ነበር። ከሶስት ዓመት በፊት ሰኔ 29 ቀን ደግሞ ህገወጥ ሲሉ በገለጹት የመግባቢያ ሰነድ ላይ ለመነጋገር ኢትዮጵያ ከኛ ጋር ተገናኝታ አታውቅም፣ በተቃራኒው ሌሎችን ለሽምግልና በመጠየቅ እየባዘነች ነው ሲሉ ተናግረዋል። ፕሬዝደንቱ በዚሁ ቀን ለሀገሪቱ ፓርላማ ባደረጉት ንግግር ኢትዮጵያ ለፈጸመችው ዲፕሎማሲያዊ ስህተት ከኃላፊነት መሸሽዋን ቀጥላለች ሲሉ ማክለዋል። የመግባቢያ ስምምነቱን ተከትሎ ፕሬዝደንቱ ኤርትራን፣ ግብጽንና ቱርክን ጨምሮ ወደ ተለያዩ ሀገራት በማቅናት በጉዳዩ ላይ መግለጫ መስጠታቸው አይዘነጋም። ቱርክ የሶማሊያን የባህር ጠረፍ እንድትጠብቅ ጥያቄ ማቅረባቸውና ከቱርክ ፕሬዝደንት ሬሲፕ ጣይብ ኤርዶጋን ጋራ መስማማታቸውም ይታወቃል። የተለያዩ ዓለም አቀፍ ተቋማትና ሀገራትም የሶማሊያ ሉዓላዊነትና የግዛት አንድነት መከበር አለበት ማለታቸው ይታወቃል። ጠቅላይ ሚኒስትር አብይ አህመድ ባለፈው ሰኔ 27 ቀን ከህዝብ ተወካዮች ምክር ቤት ለተነሱላቸው ጥያቄዎች ምላሽና ማብራሪያ በሰጡበት ወቅት ሶማሊያን በከሳሽነት ወቅሰው ነበር። ከሶማሊያ መንግስት ጋራ ጠብ የለንም፣ የኢትዮጵያ ፍላጎት የባህር በር ማግኘት ብቻ ነው ያሉት ጠቅላይ ሚኒስትሩ በአንድ ሰዓት በረራ ወደ አዲስ አበባ መጥቶ መወያየት ሲቻል የሶማሊያ መንግስት በየቦታው እየዞረ እኛን መክሰስ መርጧል ብለው ነበር። የኢትዮጵያና የሶማሊላንድ የመግባቢያ ስምምነት ኢትዮጵያ 20 ኪሎ ሜትር ርዝመት ያለው የባህር ጠረፍ ለ50 አመታት ከሶማሊላንድ እንድትከራይና ለንግድ እንዲሁም ለጦር ሰፈር አገልግሎት እንድትጠቀም የሚፈቅድ ነው። በመተኩ ኢትዮጵያ ለሶማሊላንድ የነጻ ሀገርነት እውቅና ልትሰጣት እንደምትችልም ይደነግጋል። ራስ ገዟን ሶማሊላንድን የአገሯ አካል አድርጋ የምትቆጥረው ሞቃዲሾ ህገወጥ ያለችውን ስምምነት በመቃወም የኢትዮጵያን አምባሳደር ከማስወጣቷ በተጨማሪ ስምምነቱ ጨርሶ ካልተሰረዘም አልሸባብን በመዋጋት ላይ የሚገኙ በሺዎች የሚቆጠሩ የኢትዮጵያ ወታደሮችን እንደምታስወጣ አምዝታለች። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ክብራትና ክብራን አድማጮቻችን የምትከታተሉት የቀዳሚ ሐምሌ 20 2016 ዓመተ ምህረት ምሽት ዝግጅታችንን ነው። ለምሽቱ የመጨረሻው አዳረግነው ቅንብር ስንሻገር ደግሞ ወዲህ ወደ ዩናይትድ ስቴትስ ይመለሳናል። ዩናይትድ ስቴትስ ውስጥ በየ 11 ደቂቃው አንድ ሰው ራሱን እንደሚያጠፋ የዩናይትድ ስቴትስ የበሽታዎች መከላከያና መቆጣጠሪያ መስሪያ ቤት መረጃ ያመለክታል። ባለፈው ዓመት ብቻ ቁጥራቸው 50 ሺህ የሚጠጋ አሜሪካውያን ራሳቸውን አጥፍተዋል። በተለይ እድሜያቸው ከ10 እስከ 24 ዓመት ባሉ ወጣቶች ዘንድ ይህ አሃዝ በ62% መጨመሩን በዚያ እድሜ ክልል የሚገኙ ወጣቶች ዋናው የሞት መንስኤ መሆኑን ተመልክቷል። ይህ ቁጥር ትውልደ ኢትዮጵያዊ ወይም ኢትዮጵያዊ አሜሪካውያንን ወጣቶችም ያጠቃልላል። ይህንንም መሰረት አድርጋም ስምንሽ የቆየ ሁለት ባለሙያዎች ጋብዛ አወያይታለች። እንግዶቿም በዩናይትድ ስቴትስ የመድኃኒት ቁጥጥር አስተዳደር መስሪያ ቤት የሚሰሩት ዶክተር ሊሊ ሙልጌታና የማህበረሰብ ጥናት ባለሙያና አፍሪካን ዳያስፖራ ኮሌጅ አክሰስ ፕሮግራም የተባለው ተቋም መስራች ወጣት ማቴዎስ መስፍን ናቸው። ወደ ውይይቱ ልሰዳችሁ።
ሰላም ጤና ይስጥልኝ የአሜሪካ ድምጽ ተከታታይ አድማጭ ተመልካቾቻችን። ዛሬ ከወጣቶች የአእምሮ ጤና ጋር የተገናኘ አንድ መሰናዶ አዘጋጅተናል። በዩናይትድ ስቴትስ ውስጥ በየ 11 ደቂቃው አንድ ሰው ራሱን እንደሚያጠፋ የአሜሪካ የበሽታ መከላከያና መቆጣጠሪያ መስሪያ ቤት መረጃ ያሳያል። ባለፈው ዓመት ብቻ 50 ሺህ የሚጠጉ ሰዎች አሜሪካ ውስጥ ራሳቸውን አጥፍተዋል። በተለይ እድሜያቸው ከ10 እስከ 24 በሚጠጉ ወጣቶች ዘንድ በ62% ችግሩ እንደጨመረም መረጃው ጨምሮ ያሳያል። ይህ ማለት በዚህ እድሜ ክልል በሚገኙ ወጣቶች ዘንድ ዋና የሞት መንስኤ ሆኗል ማለት ነው። ይህ ቁጥር ኢትዮጵያ ትውልደ ኢትዮጵያዊ ወይም ደግሞ ኢትዮጵያዊ አሜሪካዊ ወጣቶችንም ያካትታል። በጥናት ባይረጋገጥም ቁጥሩ ኢትዮጵያዊ አሜሪካዊ ወጣቶች በብዛት ራሳቸውን እያጠፉ መሆናቸውን ባለሙያዎች ይናገራሉ። ይህ ችግሩ ከምን የመነጨ ነው? መፍትሄውስ ምንድነው? የሚለውን ለመነጋገር ሁለት እንግዶች እዚህ ስቱዲዮአችን ጋብዘናል። ዶክተር ሊሊ ሙሉጌታ ፔዲያትሪክ ፋርማኮሎጂስት ናት። እንዲሁም ደግሞ በአሜሪካ የፌደራል የመድኃኒት ቁጥጥር አስተዳደር ውስጥ ታገለግላለች። በተጨማሪም ደግሞ የሁለት ልጆች እናት ናት። በአፍሪካ ዲያስፖራ ኮሌጅ አክሰስ ፕሮግራም በተሰኘው ውስጥ ደግሞ በበጎ ፈቃደኝነት ታገለግላለች። ሁለተኛው እንግዳዬ ማቴዎስ መስፍን ይባላል። የማህበረሰብ ጥናት ባለሙያ ነው። ከዛም በተጨማሪ አፍሪካ ዲያስፖራ ኮሌጅ አክሰስ ፕሮግራም የተሰኘ በዩናይትድ ስቴትስ ውስጥ የሚገኙ ወጣቶችን ተማሪዎችን በተለይ ደግሞ ከአፍሪካ የመጡ ወጣቶችን በተለይ ደግሞ ኢትዮጵያዊ ትውልደ ኢትዮጵያዊ ኢትዮጵያዊ አሜሪካዊ ወጣቶችን የማማከር የማሰልጠን የመሳሰሉ አገልግሎቶችን የሚሰጥ ተቋም ነው። የዛ ተቋም መስራችና ዋና ስራ አስኪያጅ ነው። ሁለታችሁም እንግዶችን በአሜሪካ ድምጽ ለተገኛችሁ በቅድሚያ አመሰግናለሁ። በቀጥታ ወደ ጥያቄ ልለፍ። እንግዲህ መግቢያ ላይ የተለያዩ ቁጥሮችን ለመጠቆምና ችግሩን ለማሳየት ሞክሬያለሁ። ዶክተር ሊሊ ካንቺ ልጀምርና ራሳቸውን የሚያጠፉ ወጣቶች ቁጥር በዚህ አይነት ባስደንጋጭ ሁኔታ እየጨመረ ይሄደው በምን ምክንያት ነው?
ይሄ ችግር በአበሻ ኮሚኒቲ ብቻ ሳይሆን በመላው ኮሚኒቲ የምናየው ትሬንድ ነው። በተለይ በጥቁር እና በኢሚግራንት ላይ ይሄን አይነት ኢንክሪስ በጣም እየታየ ነው። በተለይ ባለፈው 10 አመታት የበለጠ ደግሞ ባለፈው 5 አመታት። አንደኛው ከሚመስለኝ እንግዲህ ይሄ የፕሮፌሽናል ፊልድ አይደለም፣ ግን ኢንትረስት በጣም አለኝ በዚህ ፊልድ እና እኔ የሚመስለኝ አንድ ፓንደሚኩ ብዙ ይሄን ነገር አባብሶታል። ሰው ከሰው ጋር ብዙ አይገናኝም። ልጆች ቤት ውስጥ ናቸው። ብዙ ኤሌክትሮኒክስ ይጠቀማሉ። ሁለተኛ ብዙ ስትረስ አለ በኮሚኒቲያችንም ኢን ጀነራል በትምህርት ውስጥ ልጆች በጣም ብዙ ስትረስ አላቸው። ብዙ አቺቭ እንዲያደርጉ ቤተሰብም ትምህርት ቤትም ፑሽ ያደርጋቸዋል። ሁለተኛ ኢነፍ በቂ ጊዜ የላቸውም ውጭ ለመጫወት። ድሮኛ እንዳደግንበት ውጭ ተጫውቶ የሚያድጉ ልጆች አይደሉም። ብዙውን ጊዜ ትምህርት ቤት ውስጥ ቢልዲንግ ውስጥ ከዛ መተው ደግሞ ቤት ውስጥ ነው። ለሰው ልጅ ጥሩ ሜንታል ሄልዝ እንዲኖረው ፀሐይ፣ which exposure ያስፈልጋል ሱሱ ኦቨር ታይም በጣም ቀንሶ ቀንሶ አሁን በጣም ትንሽ ጊዜ ነው ልጆች ውጭም ያሳልፉት ሌላው የምግባችን የኢንቫይሮንመንቱ የመቀየሩ በሙሉ mental health ላይ ብዙ ኢምፓክት አለው ብዙ contributing factor አለው ሌላው ደግሞ እንግዲህ እንዳልኩት ይሄ ነገር በጣም የጨመረው ጥቁር ልጆች ላይ ነው የኛ ልጆች ፈለግንም አልፈለግም ለዚህ ሀገር ጥቁር ልጆች ናቸው so and major factor to consider ማድረግ ያለብን is racism ትምህርት ቤት ውስጥ ዘረኝነት ትምህርት ቤት ውስጥ ልጆቹ mental health issue እንዳላቸው identify ሲደረጉ ትክክለኛውን care ያገኛሉ ወይ so the health care ውስጥም ያለው ዘረኝነት consider መደረግ አለበት so ብዙ ፋክተር አለው
ይሄን ከታጅ ይችላል አቲዮስ አንተ በቀጥታ ከወጣቶች ጋር ነው የምትሰራው በተለይ ደግሞ እዚህ ሀገር ከሚኖሩ ትውልደ ኢትዮጵያዊ ወይም ደግሞ እዚህ ተወልደው ካደጉ ኢትዮጵያዊ አሜሪካን ጋር በቅርበት ትሰራለህና ወጣቶችን ከመታነጋግራቸው ከመታያቸው ኬዞች ተነስተ ወጣቶችን ላይምሮ ጤና ችግር ወይም ላይምሮ ህመም የሚዳርጓቸው ችግሮች ምንድናቸው?
ብዙ ምክንያቶች አሉ። በተለይ እንግዲህ በእኛ ህብረተሰብ መሰረት ብቻ ያው ሌላ ከሌላ አፍሪካ ሀገር የሚመጡ ተማሪዎች ስላሉን ግን በእኛ ሀገረሰብ ብቻ ያው ጥብቅ የሆነ አስተዳደግ ነው ያላቸው ልጆቹ ኤክስፔክቴሽኑ በትምህርት አንጻር ያው አንድ ሰው አገሩን ትቶ የሚያቆን ዘመድ አዝማድ ትቶ እዚህ ሀገር ሲመጣ ለልጆቹ ያላቸው ኤክስፔክቴሽን በጣም ሃይ ነው ልጆቹ ደግሞ አይረዱም ብዙ ጊዜ ወላጆች እኔ $20 ይዤ ነው እዚህ ሀገር የመጣሁት you know ወረቀት ሳይኖረኝ እዚህ ስንገላታ አንተን ለማሳደግ እንደዛ አይነት ወሬ ነው usually የምትሰሚ ከወላጆችና ሁሉም ባይሆንም የማንም generally የኢሚግራንት ወላጅ expectation በጣም ሃይ ነው ልጆቹ ላይ ልጆቹ ደግሞ ብዙ ጊዜ እንደምረዳው ከሆነ ሁለት መስፈርት ውስጥ ነው የሚኖሩ የቤት መስፈርት አለ meaning በተመት በጣም ጎበዝ ናቸው typically ሁሉ አይደለም ግን majority ተማሪዎች ከኢትዮጵያ ወላጆች እምናያቸው እንግዲህ በጣም ጎበዝ ናቸው ትምህርታቸው that means በቤታቸው መስፈርት ተቀባይነት አላቸው ማለት ነው ውጭ ደግሞ ሌላ ዓለም ነው ስለዚህ ትምህርት ቤት አሁን ለምሳሌ ቤት መቼም ሊወሩ የማይችሉ ታፒኮች አሉ ትምህርት ቤት ሊያወሩ የሚችሉት እነዚህ ልጆች በጾታ በቲ በቃ ጥቃቅን ነገሮች ወይም ስሊፕ ኦቨር አይደለ ወይም ቢች ዊክ ወይም አንድ ቦታ ሄዶ በቃ መዝናናት ይሄ ሁሉ በእኛ ባህል ብዙ ጊዜ ኢትዮጵያ ካደገ ሰው ጋር ተቀባይነት ላይኖር ይችላል ሶ ይሄን በእነዚህ ሁለት መስፈርት ውስጥ acceptable ለመሆን ይሞክራሉ ልጆቹ እና አንዳንዴ ችግር ሲፈጠር ቤተሰቦቻቸው የሚቀበሉት አይነት ችግር ካልሆነ ለምሳሌ ይሄ ድብርት ወይም ጭንቀት የሚባለው ነገር እነት በአማርኛም እንትን ያለው ቃልም አይደለም በደንብ የተለመደ ቃል አይደለምና ምንድነው የሚያቀለሰልስ ነው የሚባለው አንተ you know ወንድ ልጅ አይደለህ እንዴ በደንብ ስራ ነው እንደዛ አይነት ነው በቃ መልሳቸው ብዙ ጊዜና ልጆቹ ብዙ ጊዜ ተቀባይነት ያለው ችግር ስለማይመስላቸው አፍኖት ይቆያሉ ማለት ነው አፍኖት ይቆያሉ እስከሆነ ጊዜ በኋላ አንዴ ደግሞ ያንን መስመር ካለፉ መመለስ በጣም ይከብዳል
ዶክተር ሊሊ ጠቀስ አድርገሽዋል ቴክኖሎጂ ብለሽና ማህበራዊ ሚዲያ አንዳንድ ጥናቶችን ስመለከት ማህበራዊ ሚዲያ ለልጆችና ለአዳጊዎች አይምሮ ጤና ትልቅ ጉዳት ያደረሰ መሆኑን ነው የሚያመለክቱትና የልጆችና የወጣቶች የማህበራዊ ሚዲያ አጠቃቀም ካይምሮ ጤና ጋር እንዴት ነው የሚገናኘው እንዴት ነው ተጽዕኖ የሚያሳድርባቸው
so እኔ የሚመስለኝ social media
ማህበራዊ
ሚዲያ የሰውን ግንኙነት ሪፕሌስ እያደረገ ነው so ከሰው ጋር ከመነጋገር አብሮ ሆነው በሶሻል ሚዲያ ነው የሚነጋገር አብሮ ቁጭ ብሎ ከመነጋገር በሶሻል ሚዲያ so social media ብዙ ኮሙኒኬሽን ስኪላቸው እየቀነሰባቸው ነው so ትንሽ ችግር አለ መግባባት ሲኖር easily resolve የማድረግ ችሎታቸው የደከመ ነው so stress management bullying ሲኖር አንዳንድ ልጆች ሌሎች ልጆችን ወደ ታች የሚያረክ ኮሜንት ምናልባት social media ላይ ሊደረግ ይችላል ያንን resolve የማድረግ ችሎታቸው የደከመ ነው ምክንያቱም ከሰው ጋር ግንኙነት ያላቸው ተን በጣም reduced ስለሆነ
ይነሳቸዋል ከመሐበረሰብ
አዎ ከመሐበሩ ስለሚነጥራቸው እንትናቸውን ችሎታቸው እየተቀነሰ በተለይ ሌላው ደግሞ ሶሻል ሚዲያ ብዙ ታይምም አለ ሌላው ደግሞ ችግርን ሃንድል የማድረግ ሲቹዌሽን ይሄ ጀነሬሽን ችሎታቸው እንደበፊት አይደለም ችግር እንዳኖራቸው ነው እናሳደጋቸው ተተናቸው ስህተት ሲያደርጉ እንትን አብሯቸው እንደመርዳት እኛ ስህተት እንዳያደርጉ እኛ ፕሬሸር እንዳያኖራቸው ፕሪቨንት እናደርጋቸውና አንድ ፕሬሸር ሲኖራቸው በተለይ ከማህበራዊ ከሶሻል ሚዲያ የመጣ ፕሬሸር ሲኖር ክራምብል ያደርጋሉ በጣም ከባድ ይሆንባቸዋል ሶ እሱን ሚኒማይዝ ማድረግ በተለይ ትናንሽ ልጆች ብሬናቸው ገና ዲቨሎፕ የሚያደርግ እስከ 11 እስከ 12 ዓመት ድረስ ከዛም በኋላ ነው ብሬን ዲቨሎፕ የሚያደርገው እስከዛ ያለውን ጊዜ በሚቻል መንገድ ኤሌክትሮኒክስ እና ሶሻል ሚዲያ ሚኒማይዝ መደረግ አለባቸው ኖርማል ዲቨሎፕመንት እንዲኖር የብሬናቸው
እንግዲህ እየተነጋገርንበት ያለ ነው ራስን እስከ ማጥፋት ድረስ የሚያደርስ የወጣቶች የአእምሮ ጤና ችግርን ነው ጭንቀት ድባቴ የመሳሰሉ የተለያዩ ችግሮችን ያካተተ ማለት ነው ይሄ ደግሞ በዩናይትድ ስቴትስ ባሉ ልጆች ላይ ብቻ ሳይሆን ኢትዮጵያ ውስጥም ተወልደው ኢትዮጵያ ውስጥ ያደጉ ባሉ ልጆች ዘንድም ትልቅ ስጋትና ትልቅ ችግር እየሆነ ያለ ጉዳይ ነው እንግዲህ ማቴዎስ አንተ ደግሞ ኮላጆች ጋርም በቅርበት ትሰራለህ ወላጆችንም ታነጋግራለህና ወላጆችስ ልጆቻቸው ምን ያክል ያውቋቸዋል ምን ያክል ሲረዷቸዋል ያሉበትን ሁኔታ
አያውቋቸውም ብዙ ጊዜ ለምን መሰለሽ አሁንኛ የኛ ስራ ዩኒቨርሲቲ ለማስገባት ነው እንግዲህ ልጆቹን እንመረደው ዩኒቨርሲቲ ለመግባት ሲሉ ማንነታቸው መግለጽ አለባቸው ለነዚህ ዩኒቨርሲቲዎች ስለዚህ አንዳንዴ ልጆቹ ቁጭ ብለው አስበው በቃ መቼም ለማንም ተናግሮ የማያውቁት ነገር ጽፈው ለኛ ይሰጡናል እና አንዳንዴ የሚያሰጋ ነገር ካየን obviously ለወላጆቻቸው ይሄን ነገር ኮሙኒኬት እናደርጋለን ግን ብዙ ጊዜ ቀደም ያልኩት ነገር ነው በሁለቱም መስፈርት acceptable መሆን ይፈልጋሉ ልጆቹ በቤትም አንጻር acceptable መሆን ይፈልጋሉ ወጭም so ቤተሰቦቻቸው የማይቀበሉት ነገር ለቤተሰቦቻቸው ያቀርቡም ማለት ነው ስለዚህ አፍነውት ቁጭ ይላሉ so እሱ ትልቅ ችግር ነው because ከጊዜ ወደ ጊዜ የባሰ ዲስተንሱ የሰፋ ይመጣል ብዙ ጊዜ ደግሞ ልጆች ጎበዝ ናቸው ልጆች አንዳንድ በጣም ጎበዝ ልጆች አሉ ሲዋሹ ማለት በጣም ደና እንደሆኑ ራሳቸውን ማቅረብ ይችላሉ ለእናትና ለአባት ልጅ እስከሳቀ ልጁ ደስ እስካለው ድረስ ሌላ የሆነ ውስጥ ችግር ያለ ላይመስላቸው ይችላል የቤተሰብ ችግር የራሱ ቤት ውስጥ ያለ ችግር አለ ወይ እናትና አባት አለ መስማማት ለምሳሌ ይሄን ነገር ብዙ ጊዜ አይሁት ነው እናትና አባት አለ ይሄ አለ መስማማት ማንንም ትዳር ውስጥ ያለ ይመስለኛል ግን at least responsible በሆነ መንገድ ስምምነት ከሌለ እንኳን ከልጅ ፊት መሰዳደብ ወይ መጫጫ አይመስልሽም ልጅ የሚሰማ ግን ይሰማሉ እኛ ብዙ ጊዜ አንብበናል ብዙ ጊዜ ልጆቹ ማነጋግሮናል
እዚህ ጋር የብዙ ወላጆች ጥያቄ የሚሆን የሚመስለኝ ታዲያ እንዴት ነው የልጄን አይምሮ ጤና ልከታተል የምችለው ችግር ሲኖር እንዴት ነው ላውቀው የምችለው የሚለው ይመስለኛልና ዶክተር ሪሊ ወዳንቺ ልምጣ ወላጆች ልጆቻቸው ጭንቀት ወይም ድባቴ ውስጥ መሆናቸውን ሊያውቁ ወይም ደግሞ ለአይምሮ ጭንቀት መጋለጣቸውን ሊያውቁ የሚችሉባቸው መንገዶች ምንድናቸው
አይ ቲንክ ለውጥ ሲያዩ ሰው በፊት ተጫዋች የነበረ ልጅ ዝም ማለት ሲጀምር ከመኝታ ቤት መውጣት ሳይፈልጉ ከጓደኛ ጋር መገናኘት ሲያቆሙ ከኖርማል ፓተርናቸው ሲወጡ ያኔ ለምን ብሎ መጠየቅ አለ ምናልባት ስለ ዲፕሬሽን ወይም ስለ እንትን ችግር ላይኖር ይችላል ግን ኤኒ ታይም ልጅ ከለመደው ፓተርን ሲወጣ ለምን ብሎ መመልከት መጠየቅ ሌላው ደግሞ አንዳንዴ እነሱ ራሳቸው እኔ እንደዚህ ኮል ደስ ያለኝም እንደዚህ አይነት እንትን አለኝ ብሎ ሊናገሩ ይችላሉ ሶ ያላባቸውን ጭንቀት ስለጓደኛ ስለምን ሲያወሩ እኛ ማስተዋል አለብን እንደ ኢትዮጵያ እሱ ያለ ነገር ነው ራሳቸው ዲላርገው ይጨርሱት ብለን ወደ ጎን ማረክ አንችልም
ስለዚህ ቁጣ ይቀደማል
ቁጣ ደግሞ የበለጠ እሱን በተቻለ አቮይድ አርኩ ማዳመጥ መመልከት ግን ደግሞ ሌላው እዛም ሳይደርስ በፊት እንዳልኩት የምግባችን የኢንቫይሮንመንታችን የኤሌክትሮኒክስ ሁን በሙሉ አገናኝተን መሆን አለበት እዛ ደረጃ ሲደርስ
ኦሬዲ ብዙ ዳሜጅ ደርሷል ማለት ነው ከስትረስ ሆነ ከዳይት ሆነ ከኢንቫይሮንመንት ሆነ ሶ ከዛ በፊት ለማያዝ ዋና ጥረት በተለይ ትናንሽ ልጆች ያላቸው ሰዎች I think ትልቁ ቼንጅ አይዩት ምክንያቱም ይሄ ባበሻ ኮሚኒቲ አገን ስፔሲፊክ ይሆን አይደለም ጥቁሮችም ነጮችም እዚህም ኢትዮጵያም ዩሮፕም የምናየው ትሬንድ ነው ስለዚህ ትልቁ ቼንጅ ዳይታችንና ኢንቫይሮንመንታችን ነው ሶ እነሱንም ሰውንም አከታቶ ነው broader view ያስፈልጋል ፋይኒ
ሰፋርኮ ማለት ያ ማቴዎስ ምናልባት አንተ እዚህ ላይ መጨመር ነገር መታየት ያለባቸው መንስኤዎች ምንድነው
አዎ አሚን አይ ቲንክ ሊሊ ሁሉንም ዋና ዋናውን ነገር ገልጸዋለች የባህሪ ለውጥ ነው በቃ ወይም ግዴለሽነት ካዩ ለምሳሌ ድሮ አሁን ወይ ብር ሰብ ማረግ የሚፈልግ ልጅ ከሆነ ለብሩ ለቃው ምናምን ምንም ግዴታ all of a sudden በቃ ቃውን መስጠት ከጀመረ ወይ በቃ ይሄ ሁሉ these are signs that ማለት በቃ ምንም ነገር sense አይሰጠኝም ወይ ይሄ ነገር meaningless ነው ብሎ የሚደመድምበት ጊዜ ነው ግን ከቤት ነው ሁሉም ነገር አይ ቲንክ የሚነሳው ቤት ውስጥ የወላጅ ልጅ የሚያድግበት environment በጣም ወሳኝ ነው ልጆቹና ወላጆቻቸው communication መኖር አለበት እንዳልሹ ቁጣ ሲቀርም የታባህ ምናባህ ብቻ ከሆነ ኢትዮጵያ ሊሰራ ይችላል እኔም ተገረፍያለሁ ኢትዮጵያ አላሽም በደንብ ነው የተገረፍኩት እንደውም እና of course እዛ environmentው ትንሽ ያው ለወጥ ይላል እና it's acceptable ደሞ ያ የመደበቅ ባህሪ እንዳይኖር communication ከወላጅ ጋር በጣም በጣም ወሳኝ ነው ወላጆቹ ደግሞ ቢችሉ አይ ኖ እዚህ ሀገር መተው ስራም ግዜም ላይኖር ይችላል ግን ብዙ ግዜ ቢቻል ወላጆቹም በትምህርት ቤታቸው ላይፍ ኢንቮልቭድ መሆን አለባቸው because ያዩታል ዓለምን በልጆቻቸውም አይን ማየት የሚችሉት ልጆቻቸው ከሚያሳልፉበት ግዜ ከሚያሳልፉበት ሰዎች አንፃር እነሱም ራሳቸው ሲያሳተፉ ነው ማለት ነው
ለመጨረሻ ወላጆች ልጆቻቸው ላይ አሁን ያላቸዋቸውን ምልክቶች በሚያዩበት ግዜ መውሰድ ያለባቸው እርምጃ ምንድነው
መጀመሪያ ያው እርስ ማነጋገር ነው እና ለውጡ ትልቅ የሆነ ከመሰላቸው የመጀመሪያ እንትን ፒዲያትሪሽን ናቸው ሶ የልጅ ዶክተር ጋር ወስደው መነጋገር ነው ከዛ በኋላ እንደ ክብደቱ ወደ ቴራፒ ሊሄድ ይችላል አንዳንዴ መድኃኒት ሊያስፈልግ ይችላል በተለይ ራስን ማጥፋት ደረጃ ከደረሰ ብዙ ጊዜ መድኃኒት ላይ መሆን ሊኖርባቸው ይችላል ግን መድኃኒት ብቻውን አይሰራም መድኃኒት ከቴራፒ ጋር ከዛ ኢንቫይሮንመንቱንም ደግሞ ያለውን መቀየር አለበት ስለ መድኃኒት ለእንደዚህ አይነት ችግር በእኛ ኮሚኒቲ በማይኖሪቲ ኮሚኒቲ እንዳለ ብዙ እንትን አለ ስቲግማ
የማግለል
አው ያብሳል አይሰራም አያስፈልግም እና የሚሰራላቸው ልጆች ይኖራሉ የማይሰራላቸውም ልጆች ይኖራሉ ግን እስካልተሞከረ የትኛው ሊሰራለት ለማይሰራለት የትኛው እንደሆነ ሊታወቅ አይችልም መድኃኒትም ሲጀመር እናቀው ከሳይንሱ የመጀመሪያ 3 4 ሳምንት መድኃኒቱ ሊያብሰውም ይችላል በዛን ጊዜ ብዙ አቴንሽን ያስፈልጋቸዋል ልጆች ቤተሰብ አካባቢያቸው መሆን አለበት ኦብዘርቭም ያረጋቸው የታወቀ ኤፌክት ስለሆነ ሶ ከመሻሻሉ በፊት መጀመሪያ ሊብስ ይችላል ግን ሎንግ ተርም ራስን ማጥፋት አካባቢ የደረሰ ልጅ ብዙ ጊዜ ብዙ አይነት ማኔጅመንት ኢንክሉዲንግ ሜዲኬሽን ሊያስፈልጋቸው ይችላል
አንዳንዴ አይ ቲንክ የቋንቋ ልዩነት ካለ አሁን መድኃኒት ሲባል ብዙ አበሻ ኮሚኒቲ ውስጥ ለየጭንቀት መድኃኒት ሲባል ብዙ ሰው የሚያባብሰው ነው የሚመስለው የሚረዳቸው አይመስልም እና እንግዲህ ትንሽ እንግዲህ ለየት ባለ መንገድ መንፈሳዊም እንትን አለ ብዙ ጊዜ መንፈሳዊ እይታ አለ እንደዚህ አይነት ችግር ላይ እኛ ማህበረሰብ ውስጥና እኔም አምናለሁ ማለት መንፈሳዊ ኤሌመንት እንዳለው አምናለሁ ግን ልጆቻቸው ደግሞ ስካላመኑበት ስካልተዋጠላቸው ድረስ ይሄን ነገር ይሄ ነው ችግሩ ይሄ ነው መፍትሄው ብለው በግድ ጸበል መውሰድ ምናምን ብቻ አለ ጸበልም ዶክተርም እንግዲህ እግዚአብሔር ነው እንግዲህ ዶክተሮቹንም ኮትኩቶ ዶክተር ያረጋልን አይደለ ቴራፒስቶቹንም ኮትኩቶ ቴራፒስት ያረጋልን እሱ ነው ጎን ለጎን ሁለቱንም አያይዘው መሄድ ነው ሁለተኛ ደግሞ before I answer your question መንፈሳዊ እይታን መሰረት ያደረጉ ቴራፒስቶች አሉ አዘን በመዳኔት የሚያምኑ ግን በየሃይማኖቱ በቃ ሃይማኖቱ መሰረት አድርገው ፕሮፌሽናል ላይሰንስ ጆኖ ቴራፒስቶች አሉ። እነሱ በጣም ኤፌክቲቭ ሆኖ ይመስለኛል። ሶ ሱን አይ ቲንክ ዳትስ አናዘር ኢንተንት። ሌላው ቀደም ያልኩት ነው አይ ቲንክ ለወላጆች ቢ ፕሬዘንት ነው። ከልጆቻችሁ ጋር ግዜ ያሳልፉ። ልጆቻችሁ እነት አይመስልም እንጂ ልጅ ነው ይረሳል ይባላል እንጂ ልጅ ያል የሚያዩን ነገር ደግሞ ይውጣል ያ ደግሞ ፍሬ ይፈራል ቆየ ሲመጣ ማለት ነውና ከልጆች ጋር ያላችሁን ግንኙነት በኮሙኒኬሽንም አንጻር በፕሬዘንስም አንጻር ማስፋት ይገባል።
ሁለታችሁም ዶ ተገኝታችሁ ይሄን ቃለ መጠይቅ ስላደረጋችሁ በጣም ነው ማመሰግነው።
ክብራትና ክብራን አድማጮቻችን እየተከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን በእንግድ ወልድ እየተጋጀ የሚቀርበው የሳምንቱ ምርጥ ዜማዎች የሚሰሙበት ክፍለ ጊዜ ነው። የሙዚቃ ቃና
ጤናስልኝ እንደምሰነበታችሁ ይህ ሳምንታዊው የሙዚቃ ቃና ነው። በዝግጅቱ ዘና እንደምትሉ ተስፋ በማድረግ እስከ ምሽቱ 4 ሰዓት የማስተናግዳችሁ እንግዶ ለኔ አብራችሁን ቆዩ። Strawberry Letter 23 The Brothers Johnson በተባለውና በሁለት ወንድማማቾች ጆርጅ እና ሉዊስ ጆንሰን የተቋቋመ ባንድ ሲሆን በሰባዎቹ ዝናን ካተረፉት ስራዎቻቸው Strawberry Letter 23 አንዱ ነው። ለበርካታ ፊልሞችና ማስታወቂያዎች ማጀቢያነት ሆኗል። ያቀናበረላቸው ዝነኛው ኩዊንሲ ጆንስ ነው። የእንጀሪ ቀለም ባለው ፖስታ ላይ ስለተጻፈ የፍቅር ደብዳቤ እንደሚያሳና ልጅና ልጅቱ 22 ደብዳቤዎችን ተጻጽፈው 23ኛው የዘፈን ግጥም ሆኖ እንደወጣ የግጥሙ ደራሲና ግሩም ጊታር ተጫዋች የሆነው ጃኒ ኦቲስ ወይም በመድረክ ስሙ ሸጊ ኦቲስ ባንድ ዶክተር ተናግሯል። Strawberry Letter 23 Hello my love I heard a kiss from you and sisters Strawberry Letter 23 The Brothers Johnson Kana Ikatlal Let's groove Earth, Wind and Fire የሰኘ ባንድ ነው ለሙዚቃው ተሸንፎ ወደ ዳንስ ወለሉ መምጣት በርካታ መልካም ጥቅሞች እንዳሉት የሚሰብክ ዜማ ነው Let's groove Earth, Wind and Fire ትንሽ ወዝወዝ እንዳላችሁ ተስፋ አለኝ በመከታተል ላይ የምትገኙት ሳምንታዊ የሙዚቃ ቃና ነው እስከ ምሽቱ 4 ሰዓት አብራችሁ እንድትቆዩ ጋብዛለሁ Free Mind Thames የ29 ዓመቷ ናይጄሪያዊ ቴማ ሌዲ ኦፒኒየ በሙዚቃው ዓለም በመትታወቅበት ቴምስ አቀንቃኝ የሙዚቃ ግጥም ደራሲና አቀናባሪ ስትሆን የሀገሯ ልጅ ዊስኪድ ከአራት ዓመታት በፊት በለቀቀው ኤሰንስ በተሰኘው ሙዚቃ ላይ በመሳተፏ ዓለም ላይ አውቃት ችሏል። የዊስኪድ ኤሰንስ በጀስቲን ቢበር ተሳታፊነት ሲለቀቅ ለግራሚ ሽልማት ለመታጨት በቅታለች። አቀንቃኟ የአእምሮም ሆነ የስሜት ነጻነት ለማግኘት እንዲሁም በውስጧ ካለው ቀውስ ወጥታ ሰላምን ለማግኘት ስለምታደርገው ትግል ያወሳል። Yeah,
talking to the one you're relying. I've been wondering all day. Tried to be fine, but I can't be. The noise in my mind wouldn't leave me. We tried to get by, but I'm burning. That you cannot fix. This is the piece that you cannot buy. Finding a way where you cannot see. Mind with this gist if you cannot pray. I need to find belief.
ናይጄሪያዊቷ ቴምስ ነበር ቃና በመቀጠል ሰበቡ አስቴር አወቀ ከ34 አመታት በፊት ናይት ሙዚክ በተሰኘው የቴሌቪዥን የሙዚቃ ትዕይንት ላይ ቀርባ የተጫወተችው ነው ሰበቡ አስተራወቀ በእንዳረፋና ቁጣጥር 1990 ናይት ሙዚክ በተሰኘው የቴሌቪዥን የሙዚቃ ትዕይንት ላይ ቀርባ የተጫወተችው ነበር።
I used to think about immature things. You know, like, do you love me? Do you want me? Are you gonna call me like you said you would? Is this really your real phone number? But you know, I'm a man now, baby, a grown man. And I came a long way.
I call your name. Switch የተሰኘው አሜሪካዊ ሪትም ኤንድ ብሉስ እንዲሁም ፈንክ ባንድ ነው። በሌለችበት ስሟን መጥራት ብቸኝነቱን እንደሚያቀልና ጥሩ ስሜት እንደሚፈጥር ዜማው ይተርካል። የምሰናበታችሁ በዚህ ዜማ ነው። ትንሽ ዘና እንዳላችሁ ተስፋ አደርጋለሁ። ለሳምንት ቀጠሮ እንያዝ። እንግዲህ ነኝ። ሰላም።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከ3 ሰዓት እስከ 4 ሰዓት በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ ከዚሁ ተሰናበትኩ። ነገ እሁድ ከ3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ሰላም ደህና ደሩ። Thank you.